ይህ የአሜሪካ ድምፅ ነው። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ረቡዕ ነሐሴ 3 2015 ዓ.ም ዝግጅታችን ጀመረ። ግጭት አይሎባቸው በሰነበቱ የአማራ ክልል ዋና ዋና ከተሞች ተኩሱ ረግቦ እንደዋለ ነዋሪዎች ተናገሩ።
አሁን አንጻራዊ ሰላም አለ። መከላከያ ሆኖ እየተንቀሳቀሰ ያለ ሰውም ያው እደሰቦም ሳይሆን ዛሬ መንቀሳቀስ ላም ጀምሯል።
ጎንደር ዛሬ ከትናንት ማታ ማለት ይቻላል ማታ ጀምሮ ተኩሱ ቆሟል።
ዛሬ ያው በብዛት ደህና ነው። የሞተ ሰው እየተለቀመ ስለሆነ የቆሰለም ነበረ። ሞት በትንሽ ወደ 13 አለ። ንጹሃን የሞተ
በተለያዩ የክልሉ ከተሞች ነዋሪ ከሆኑ ግለሰቦች ካሰባሰብናቸው አስተያየቶች ነው ቀንጭበን ያስደመጥናችሁ። ዝርዝሩ ጉዳዩ በምሽቱ ይደመጣል። ጤና ይስጥልን፣ እንደምናምሽታችኋል አድማጮቻችን። ሳስተናግዳችሁ የማመሸው ሀብታሙ ስዩም ነኝ። ብርሃን ኃይሉ ከስቱዲዮ ስርጭቱን ታቀናብርልናለች። ዋና አዘጋጃችን ደግሞ ጽዮን ግርማ ናት። እስከ ምሽቱ 4 ሰዓት ድረስ አብረናችሁ እንቆያለን። እናንተም አብራችሁ እንድትቆዩ ይሁን። አስቀድመን የሰዓቱን ዋና ዋና የዓለም ዜናዎች እናስደምጣችኋለን። ደረጀ ደስታ
ጤና ይስጥልን አድማጮች፣ እንደምናመሻችሁ። ለዛሬ ከያዝናቸው ዜናዎች መካከል የአማራ ክልል አካባቢ ታጣቂዎች ከያዟቸው 2 ዋና ዋና ከተሞች በኢትዮጵያ መከላከያ ሰራዊት ተገፍተው እንደወጡ ነዋሪዎች ዛሬ መናገራቸው፣ በደቡብ ሶማሊያ ዛሬ ማለዳ በተቀበረ ፈንጂ 6 ሰዎች መገደላቸው፣ በኬንያ የተቃዋሚ ፓርቲዎች ለድርድርና ምክክር መቀመጣቸው የሚሉት ይገኙበታል። አሁን ወደ ዝርዝሩ እናልፋለን። የአማራ ክልል አካባቢ ታጣቂዎች ከያዟቸው 2 ዋና ዋና ከተሞች በኢትዮጵያ የመከላከያ ሰራዊት ተገፍተው እንደወጡ ነዋሪዎች ዛሬ ረቡዕ አስታወቁ። በክልሉ በመከላከያ ሰራዊትና በፋኖ ታጣቂዎች መካከል ባለፈው ሳምንት የተኩስ ልውውጥ ከተቀሰቀሰ ወዲህ የጦር ሰራዊቱ ታጣቂዎችን ከከተሞቹ ገፍቶ ሲያስወጣ ይህ የመጀመሪያው ነው። የኢትዮጵያ አየር መንገድ በበኩሉ ግጭቱ ወደ ተካሄደባቸው የክልሉ ዋና መዲና ባህር ዳርና ጎንደር ከተሞች የተቋረጠውን በረራ ነገ ሐሙስ እንደሚቀጥል አስታውቋል። የአስቸኳይ ጊዜ ጠቅላይ መምሪያ እዝ ዛሬ ከሰዓት በኋላ ባወጣው መግለጫ ባህር ዳር፣ ደብረ ማርቆስ፣ ደብረ ብርሃን፣ ላሊበላ፣ ጎንደርና ሸዋሮቢት ከተሞች ከዘራፊው መንጋ ስጋት ነጻ ሆነዋል ብሏል። በሌላ በኩል በአማራ ክልል ማዕከላዊ ጎንደር ዞን ዳባት ወረዳ ሽመላኮ በተሰኘ መጠለያ ጣቢያ የሚገኙ የትግራይ ክልል ተፈናቃዮች በመከላከያ ሰራዊቱና በፋኖ ታጣቂዎች መካከል በተደረገው የተኩስ ልውውጥ ጣቢያው ላይ ጉዳት በመድረሱ ዳግም እንደተፈናቀሉ ገለጹ። ቤተሰቦቻቸው የጠፉባቸው ተፈናቃዮች ለአሜሪካ ድምፅ እንደተናገሩት ከሁለት ቀናት በፊት በአካባቢው በተደረገ የተኩስ ልውውጥ ተተኳሽ በጣቢያ ውስጥ እንደወደቀና መጠለያውን ትተው በአቅራቢያቸው ወደሚገኝ ጫካ እንደገቡ ገልጸዋል። በተያያዘ ዜና የግጭት መባባስን ተከትሎ የአስቸኳይ ጊዜ አዋጅ በታወጀበት በአማራ ክልል የሰብአዊ እርዳታ ተደራሽነት እንዲቀጥል ይደረግ ዘንድ ሕጻናት አድን ድርጅት ዛሬ ረቡዕ ተማጽኖ አቀረበ። በኢትዮጵያ የሕጻናት አድን ድርጅት ስራ አስኪያጅ ዜቪየር ጁቤር አማራ ክልል በአሳሳቢ ሁኔታ የተባባሰው ግጭት ሕጻናትን ጨምሮ ቤተሰቦችን ለአደጋ እያጋለጠ እንደሆነ ተናግረዋል። የቅርብ ጊዜው የሰሜን ኢትዮጵያ ጦርነት ቁስል ሳይደርቅ የሕጻናት ሕይወት ለአደጋ እየተጋለጠ ነው። እኛ እንደ ሰብአዊ እርዳታ ድርጅት ተዋጊ ወገኖች ለሲቪሎች ደህንነት ቅድሚያ እንዲሰጡ ጥሪ እናቀርባለን። በቀደመው ግጭት የተፈናቀሉትን 580,000 ሰዎች ጨምሮ ችግር ላይ ላሉት በሙሉ ሰብአዊ ረዴት ማቅረብ እንዲቻል እንማጸናለን ብለዋል። ሕጻናትን ከውከት፣ ከመፈናቀል፣ ከረሃብ፣ ከሰቆቃ መጠበቅ ይኖርብናል ያሉት የድርጅቱ ስራ አስኪያጅ ለአደጋ የተጋለጡ ቤተሰቦች ጥበቃ ሊያገኙና መሰረታዊ ሰብአዊ እርዳታ ሊቀርብላቸው እንደሚገባ አሳስበዋል። አድማጮች፣ የእነዚህን ዝርዝር ዘገባዎች ከዜና በኋላ በሚኖረው የመጽሔት ክፍለ ጊዜ በስፋት እናቀርባለን። ደቡባዊ ሶማሊያ ውስጥ ዛሬ ማለዳ ላይ መንገድ ዳር በተቀበረ ፈንጂ ፍንዳታ አንዲት መለስተኛ አውቶቡስ ተሳፍረው የነበሩ 6 ሰዎች ሲገደሉ ሌሎች 12 ሰዎች የመቁሰል አደጋ እንደደረሰባቸው የአካባቢው አስተዳዳሪ አስታወቁ። ሃሩን ማዕሩፍ ያጠናቀረውን የዚህን ዝርዝር ዘገባ አሉላ ከበደ እንደሚከተለው ያቀርባዋል።
የታችኛው ሸበሌ ግዛት አገረ ገዢ መሐመድ ኢብራሂም ባሪ ለአሜሪካ ድምጽ የሶማሊኛ አገልግሎት ሲናገሩ ለስተኛ አውቶቡሷ ማርካና ቀርዮሌ በተባሉ ከተሞች መካከል በመጓዝ ላይ ነበረች። ሴቶችና ህጻናትን ጨምሮ የጥቃቱ ሰለባዎች በሙሉ ሰላማዊ ዜጎች መሆናቸውን ባሪ አስረድተዋል። ስካሁን ለጥቃቱ ኃላፊነት የወሰደው ግን ባይኖርም ባለስልጣኑ ግን አልሻባብን ተጠያቂ አድርገዋል። አልሻባብ በሶማሊያ መንግስትና ከዚያ በሚገኙ የአፍሪካ ህብረት ኃይሎች ላይ ተደጋጋሚ ጥቃቶችን ሲፈጽም መቆየቱ ሲታወቅ፣ መንገድ ዳር የተጠመዱ ፈንጂዎች በአንጻሩ ከዋነኞቹ አልሻባብ አውዳሚ የጦር መሳሪያዎች ውስጥ ናቸው። በሶማሊያ የተባበሩት መንግስታት ድርጅት ዋና ጸሐፊ ልዩ መልእክተኛ ምክትል ኪኪ ጌቦ በያዝነው የአውሮፓውያኑ 2023 መጀመሪያ ላይ ለመንግስታቱ ድርጅት የጸጥታው ምክር ቤት በሰጡት አስተያየት አልሻባብ አሁንም በሶማሊያ ሰላምና ደህንነት ላይ ከፍተኛ ስጋት እንደደቀነ ቀጥሏል ብለዋል። ተወካዩዋ በሶማሊያ ጉዳይ ላይ ባተኮረው ገለጻቸው እንደ አውሮፓውያን አቆጣጠር በ2022 ዓ.ም በሰላማዊ ዜጎች ላይ በደረሰ ጉዳት ከዚያ 5 ዓመታት በፊት በ2017 ዓ.ም ከደረሰው በእጅጉ ጨምሯል ብለዋል። የመንግስታቱ ድርጅት ዘገባ እንዳመለከተው እንደ አውሮፓውያን ዘመን አቆጣጠር ከጥር 2020 እስከ ታህሳስ 31 2021 ዓ.ም ባለው ጊዜ ውስጥ ለ309 ሰዎች መገደልና ለ556 ሰዎች መቁሰል በድምሩም 865 ሰላማዊ ዜጎች መጎዳት ምክንያት የሆኑ 109 አልሻባብ ጓዳ ሰራሽ የፈንጂ ጥቃቶች ተፈጽመዋል። ዘገባው በተጨማሪም እነኚህ ጓዳ ሰራሽ ፈንጂዎች በቆመ ተሽከርካሪ ላይ አሊያም በአጥፍቶ ጠፊ በሚሽከረከሩ መኪኖች ላይ የሚጠመዱና እንዲሁም አጥፍቶ ጠፊ እንደ ዝናር የሚታጠቃቸውን ፈንጂዎች እንደሚያጠቃልሉ አመልክቷል።
የተባባሰ የመጣውን ጦርነት ሸሽተው አገር ጥለው የሚሰደዱት ሰዎች ቁጥር እየጨመረ በሚገኝባት ሱዳን እና በአጎራባች ሀገራት የጤና ሁኔታ እያሽቆለቀለ መሆኑን የተባበሩት መንግስታት ድርጅት ተቋማት አስጠነቀቁ። ጦርነቱ ከመቀስቀሱ በፊት 4.5 ሚሊዮን ሱዳናውያን ከመኖሪያቸው የተፈናቀሉ ሲሆን ከ3.7 ሚሊዮን በላይ የሚሆኑት እዚያው ሱዳን ውስጥ፣ ሌሎች 800 ሺህ ደግሞ ወደ ቻድ፣ ደቡብ ሱዳን፣ ግብጽና ኢትዮጵያ ተሰደዋል። ተቀናቃኞቹ ጄኔራሎች ወደ ጦርነት ከገቡ ወዲህ ከ4 ሚሊዮን የሚበልጡ ተጨማሪ ሰዎች መፈናቀላቸውን የተባበሩት መንግስታት ድርጅት የስደተኞች ኮሚሽን አስታውቋል። የተባበሩት መንግስታት የስደተኞች ኮሚሽን አባላት በሚገኙበት በሱዳን ያለው ችግር አሁን በእጃችን ባለው አቅም ሊሰጥ ከሚችለው እርዳታ በእጅጉ የገዘፈ ነው ሲሉ የዩኤንኤችሲአር ቃል አቀባይ ዊሊያም ስፔንድለር ተናግረዋል። ቃል አቀባዩ በዋይት ናይል ክፍለ ግዛት ያለው የመድኃኒት የህሙማንና ቁስለኞች እንክብካቤ የሰው ኃይል እጥረት መኖሩን አመልክተዋል። አያይዘውም ግጭቱ ከተጀመረ ወዲህ ከ144,000 በላይ ከካርቱም የተፈናቀሉ አዲስ ስደተኞች የመጡበት 10ሩንም የፍልሰተኞች ካምፖች የጤናና የተመጣጠነ ምግብ አገልግሎትን በእጅጉ እንዳስተጓጎለ ገልጸዋል። ብዙ ቤተሰቦችን በሚያሳዝን ሁኔታ እጅግ ካለበቂ ምግብና መድኃኒት ለሳምንታት ተጉዘው በጎረቤት አገራት ድንበር መግቢያዎችና መተላለፊያ ማዕከላት ተዳክመው እየደረሱ ነው ሲሉ ቃል አቀባዩ አክለዋል። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። በኬንያ መንግስትና ተቃዋሚዎች ዛሬ ረቡዕ አዲስ ንግግር ጀምረዋል። በከረረ የፖለቲካ ሽኩቻ ውስጥ የቆዩ ሁለቱ ወገኖች ንግግር ናይሮቢ ላይ የጀመሩት በኑሮ ውድነቱና የምርጫ አፈጻጸም ማሻሻያ እንዲደረግ በመጠየቅ በተከታታይ ሲካሄድ የቆየውን ሁከት የቀላቀለ ተቃውሞ ተከትሎ ነው። ይሁን እንጂ ሁለቱም ወገኖች ቀውሱን ለመፍታት ምንም አይነት የስልጣን ክፍፍል እንደማይኖር አጥብቀው ተናግረዋል። አንጋፋው ተቃዋሚ መሪ ራይላ ኦዲንጋ ከመጋቢት ወር ጀምሮ በፕሬዝደንት ዊሊያም ሩቶ መንግስት ላይ ለ10 ቀናት የሚቆይ ሰላማዊ የተቃውሞ ሰልፎችን ማደራጀታቸው ሲታወስ፣ በተወሰኑት ላይ በተቃዋሚዎች በፖሊሶች መካከል በተፈጠረ ፍጥጫ የሰው ሕይወት ጠፍቷል። መንግስታዊ መረጃዎች በግጭቱ ቢያንስ 20 ሰዎች ተገድለዋል ሲሉ፣ የመብት ተሟጋቾች በበኩላቸው የሞቱት ሰዎች ቁጥር ከዚያ እንደሚበልጥ ተናግረዋል። በክፍለ አህጉሩ ከሁሉም የተረጋጋ ዲሞክራሲ ባላት በኬንያ የተነሳው ሁከት በአገር ውስጥም ሆነ በውጭ ድንጋጤን ሲፈጥር ፍጥጫውን የሚያቆም ሽምግልና እንዲደረግ ጥሪ አቅርበዋል። የኦዲንጋ ልዑካን ቡድን መሪ ካሎንዛ ሙሶኮ እዚህ የተሰበሰብንባቸው ጉዳዮች ውይይት፣ ሰላም፣ መረጋጋትና ብልጽግና የፓርቲ ጉዳዮች አይደሉም፣ እነዚህ የኬንያ ጉዳዮች ናቸው በማለት ተናግረዋል። አክለውም ድርድሩ ከሩቶ የኬንያ ኩዋንዛ ጥምረት ጋር ምንም አይነት የስልጣን ክፍፍል አናደርግም ወይም አንዳች የግል ጥቅም ከህዝብ ጥቅም አናስቀድምም ብለዋል። የሩቶ ፓርቲ ተወካይ በበኩላቸው ፓርቲያቸው የኬንያውያንን ጥቅም እንደሚያስቀድም አመልክተው ውይይቱ ፍሬያማ እንደሚሆን ያላቸውን ተስፋ ገልጸዋል። ባለፈው ሳምንት በማዕከላዊ ሜዲትራኒያን ባህር በደረሰ የጀልባ መገልበጥ አደጋ 41 ፍልሰተኞች ሰጥመው እንደሞቱ የአንሳ ዜና አገልግሎት ዛሬ ረቡዕ ዘግቧል። ዜና አገልግሎቱ በሕይወት ተርፈው ላምፔዱሳ ደሴት የደረሱ አራት ሰዎችን ጠቅሶ እንደዘገበው በሰጠመችው መርከብ ላይ 3 ሕፃናትን ጨምሮ 45 ሰዎች በጀልባ ላይ ተሳፍረው እንደነበር ለነፍስ አድን ሰራተኞች ተናግረዋል። አድማጮች፣ ለምሽቱ የተመደበው የዜና ሰዓት በዚሁ አብቅቷል። ከቀሪዎቹ የምሽቱ ዝግጅቶቻችን ጋር አብራችሁን ቆዩ።
ደረጀ ደስታን ለዓለም ዜናው አመሰግናለሁ። በ19፣ በ25፣ በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁን የነሐሴ 3 ስርጭታችንን ነው እያዳመጣችሁ የምትገኙት። አድማጮቻችን እንዲሁም ተመልካቾቻችን፣ በምስልና ድምፅ ቅንብሩ ሲሳይ አሸናፊና ግርማ ደገፋም አብረውን ያመሻሉ። የዌብና ማኅበራዊ ድረገጽ አቀናባሪያችን አበባየው ገበያው ናት። ዝግጅቶቻችን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዳት ቪኦኤ ኒውስ ዳት ካም፣ በፌስቡክ ደግሞ አት ቪኦኤ አምሃሪክ ላይ በቀጥታ በመደመጥ ላይ ይገኛሉ። የድምፅ አሊያም የጽሑፍ መልእክት ለመቶ የምትሹ ብትኖሩ 2022059942 የዋትሳፕ መስመራችንን ተጠቀሙ። አሁን ግን ወደ ዕለቱ አብይ ርዕስ ዘገባ እንሻገር። በአማራ ክልል ከባህር ዳር፣ ጎንደርና ሸዋረቢት ከተሞች ለአሜሪካ ድምፅ አስተያየታቸውን የሰጡ ነዋሪዎች በዛሬው ውሎ የተኩስ ድምፅ እንደማይሰማና በከተሞቹ የመከላከያ ሰራዊት አባላት እየተንቀሳቀሱ እንደሚገኙ ተናግረዋል። በትናንትናው ዕለት በግድያ ሕይወታቸው እንዳለፈ የገለጿቸውና በአብዛኛው ሰላማዊ ናቸው ያሏቸው ሰዎች የቀብር ስነ ስርዓትም እየተፈጸመ እንደሆነ ተናግረዋል። ከተለያዩ ግልጋሎቶች መቋረጥ ጋር ተያይዘው ማህበረሰቡ እየተቸገረ እንደሚገኝም አስተያየት ሰጪዎቹ አክለው ገልጸዋል። ይህ በእንዲህ ያለ የአስቸኳይ ጊዜ አዋጅ ጠቅላይ መምሪያ ነጻ ሆኗል ባላቸው ከተሞች ከነገ ጀምሮ የአውሮፕላን በረራና ሌሎች አገልግሎቶችም እንደሚጀመሩ ጠቁሟል። ኢትዮጵያ አየር መንገድ በበኩሉ ወደ ባህር ዳርና ጎንደር ከተሞች በነገ ዕለት በረራ እንደሚጀመር አስታውቋል። ኬኔዲ አባተ ዝርዝሩ ይነግረናል።
ስማቸው እንዳይጠቀስ የጠየቁና ለአሜሪካ ድምፅ አስተያየታቸውን የሰጡ የባህር ዳር ከተማ ነዋሪ የኢትዮጵያ መከላከያ ሰራዊት ወታደሮች ከተማው ውስጥ እየተንቀሳቀሱ እንደሚገኙ ገልጸውልናል። ዛሬ ምንም አይነት የተኩስ ድምፅ በከተማው እንዳልተሰማም ተናግረዋል። ከቀኑ 10 ሰዓት ከ30 አካባቢ ያናገርናቸው አስተያየት ሰጪው በትናንትናው ዕለት በከተማዋ የተለያዩ አካባቢዎች በተለይም በዘንዘልማና ቀበሌ 14 አካባቢ በርካታ ሰዎች ሕይወታቸውን ማጣታቸውን ገልጸው ዛሬ የቀብር ስነ ስርዓት መከናወኑን ጠቁመዋል።
ዛሬ ከግማሽ ሌሊት በኋላ መከላከያ ተቆጣጥሮታል። ተኩስም የለም፣ መከላከያው ተቆጣጥሮታል። አሁን
ከትናንት ሌሊት ጀምሮ ማለት ነው?
አዎ፣ ከትናንት ሌሊት ጀምሮ። አሁን አንጻራዊ ሰላም አለ፣ መከላከያው ነው እየተንቀሳቀሰ ያለ። ሰውም ያው እንደ ሰሞኑ ሳይሆን ዛሬ መንቀሳቀስ ላም ጀምሯል። ግን ያው የአገልግሎት መስጫ ተቋማት ምግዳቸው በተረፈ እንግዲህ ቁስለኛ የተነሳ ወደ ሐኪም ቤት እየሄደ የሞቱት እየተቀበሩ ነው። በዚህ አካባቢ በጣም ብዙ ሰው ሞቶ ስለሞተ እሱ እየተነሱ እየተቀበሩ ነው።
እያነሳችሁ እየቀበራችሁ ነው ወይስ ሟቾችንም ወደ ሆስፒታል ትወስዳላችሁ?
አይ ወደ ሆስፒታል የሄዱ የተወሰኑ ሰዎች ናቸው እንጂ በቤተሰብ አማካኝነት በዛው እየተቀበረ ነው። ብዛት ያለው ሰው ደግሞ ከዚህ ከበኮን የሚወረወረው የነበረ ተወርዋሪ መሳሪያ እሱ ነው ከፍተኛ ጉዳት ያደረሰ። መኖሪያ ቤት ላይ የወደቀ ህጻናት፣ ወጣቶች ሙተዋል።
የሞቱ ሰዎች ሰላማዊ ሰዎች ናቸው ወይስ እንደው በግጭት ውስጥ የነበሩ ናቸው?
ሰላማዊ ሰው ነው ቁጥሩ የለውም ማለት ነው። በዚህ ከዚህ የበለጠ ደግሞ 14 በጣም በከፍተኛ ሁኔታ ነው ያለቀ። በጣም በከፍተኛ ሁኔታ ቀበሌ 14 ነው የሚባለው አካባቢ ከፍተኛ ቡጃ ነበረ። በዛ በጣም ቁጥሩ በዛ ያለ ህዝብ ነው የሞተ። ያው ዞሮ ዞሮ ዛሬ ህዝቡ ብዛት ያለው ህዝብ ወደ ቀብር ነው ቀብሩ ላይ ነው እየዋለ ያለ። ዛሬ በቅበር ጀምሯል ሰው እየወጣ እየቀበረ ነው።
ሌላ የባህር ዳር ከተማ ነዋሪም እንዲሁ ዛሬ የተኩስ ድምጽ እንዳልነበረ ገልጸዋል።
አሁን ያ ሪፖርት አካባቢ ያለ ነው ሰፈራችን ዛሬ ሰላም ነው ትል ያለ ነገር ነው የለም። አሁን ተኩስ ዳነም የለም ውልል የተረጋጋ ግን ወደ ከተማ ምናምን ሰው ፍራቻ ስላለ ይሄድ በጣም ብዙ ሰው ሞተ ስላለ ፍራቻ ሆነ። ያው በፍራቻ መንገዱ ምንም ተዘጋግቶ በድንጎ ምናምን ስለሆነ በዚያ ስለሆነ እንጂ ማነገው ምንም ድምፅ ዛሬ ተንጋት ጀምሮ ትናንት ለተሳት በኋላ ማታ ጀምሮ ማታ ሰዓት ተማታ ነበረ። በዚህ 13 ወይም ባለሙ ሁኔታ ነካቢ ነበረ እንጂ ዛሬ ምንም ነገር የለም የሰማነው ነገር ዛሬ የለም። በአካባቢ
እንዲህ እርስዎ ባለዎት መረጃ ምን አይነት ሰዎች ናቸው በአብዛኛው የሞቱት? በትጥቅ ግጭት ውስጥ እየተሳተፉ ያሉ ናቸው ወይስ ሰላማዊ ሰዎች ናቸው?
ትግራይ ነው በአብዛኛው ሞት እኮ እንደዚህ ምሮት አለመሳሪያ ምናምን እንትን ምሮት አሉ ወጣቱ የሚታወቀዋል ሞት በብዛት። አሁን ይሄ የሚታወቀው ሳይሆን እንትኑ ጄኖ ምናምን ብሎ አጋጣሚ መንገድ ምናምን ለመዝጋትም ምን ለማለት የሚሄደው አካባቢ።
በሌላ በኩል ጎንደር ከተማም ዛሬ የተኩስ ድምጾች ሳይሰሙባት መዋሏንና የመከላከያ ሰራዊት አባላት በከተማዋ እየተንቀሳቀሱ መሆናቸውን ነዋሪዎቿ ነግረውናል።
ጎንደር ዛሬ ከትናንት ማታ ማለት ይቻላል ማታ ጀምሮ ተኩሱ ቆሟል። መከላከያ ከተማው ያሉትን መንገዶች የማጽዳት ስራ እየሰራ ነው ያለ። ያው መንገዶች በድንጋይም በእንጨትም ተዘጋግተው ነበር። ከዚያ ባሻገር ሌሎች እንቅስቃሴዎቹ ገና ናቸው። የተጀመረ እንቅስቃሴ ማለ የሰው እንቅስቃሴ ምን የለም። ቤት ተዘግተን የሰነበት ለዛሬ ሳምንታችን ነው። የሚቀጥለው ምን እንደሚሆን እንግዲህ እየጠበቅን ነው ያለ ነው። ይሄ ነው ያለው ሁኔታ። በትክክል ስለደረሱት ጉዳት ነው ብሎ ማለት አይቻልም። ግን ያው ሰው አንድ ሳምንት ከገበያም ከሌሎችም አገልግሎቶች ተገልሎ መቆየቱ ብዙ ሰው ሳያስበው ነው። ማንም ሰው አላስበውም። ሁሉም ሰው ሮብለት ማታ ድረስ ጤናማ የሆነ የተለመደ ስራውን እየሰራ ሁሉም ነው የዋለ። ከዚያ በኋላ ከዚያ ምሽት ጀምሮ የሚቀጥለው ሐሙስ ጀምሮ ያው መውጣትም መግባትም የማይቻልበት እና የጥይት እና ከፍተኛ ክሳሪያ ሲስተናገድ የሰነበተበት ነው። እና ወደ ሕክምና ለመሄድም ትራንስፖርት የለም። እና በዚህ እንግዲህ ጉዳቱ ቀላል አይሆንም።
ሌላ በስልክ ያነጋገርናቸው የጎንደር ከተማ ነዋሪ ደግሞ
አሁን ያለው ሁኔታ መከላከያ ወደ ከተማ እየገባ ነው፣ ወደ ከተማው በሰልፍ እየገባ ነው። ዛሬ ከትናንት 12 ጀምሮ አዳር ያን ያልተኩስ የለም። ከተማው ላይ ምንም እንቅስቃሴ የለም። ከመከላከያ ውጭ ሰው አሁን ላይ ከቤት አይወጣም።
እስካሁን ባለህ መረጃ በሰላማዊ ሰዎች ላይ የደረሰው ጉዳት እንዲያው ምን ይመስላል?
ሰላማዊ ሰዎች ላይ የደረሰው ጉዳት በጣም ብዙ ተጎድተዋል። በዛ ላይ ጋቢ የሆነ ሕክምና አያገኙ።
እንዲያው ሕክምና ምናምን ለማግኘት ምንድን ነው አስቸጋሪ ሆኖ የነበረው?
ከመብዛቱ አንጻር ሰው ጉዳቱ ከመብዛቱ አንጻርና አንስቶ የሚወስድ ሰውም አታገኝም። አንስዶ ወስዶ ለማሳከም ማን ያነሳል አስከሬን ወደ ጤና ጣቢያ ኦር ወደ ሆስፒታል ለማድረስ ማህበረሰቡ ችግር ፈጣገጠን።
ምናልባት የሞቱ ሰዎች ከመንገድ ላይ ተነስተው እንዲቀበሩ ተደርጓል።
ትናንትና አልፎ አልፎ ተቀብረዋል። ሟቹ ብዛት አንጻር ያልተቀበሩ ሰዎችም አሉ።
በሰሜን ሸዋ ዞን ሸዋሮቢት ከተማም ዛሬ የተኩስ ድምጽ እንዳልነበረ የገለጹ አንድ የከተማዋ ነዋሪ የተገደሉ ሰላማዊ ሰዎች ዛሬ መቀበራቸውን ተናግረዋል።
ትናንትና 6:30 እነሱ ገቡ፣ መከላከያ ገባ። ዛሬ ያው በብዛት ደህና ነው። የሞተ ሰው እየተለቀመ ስለሆነ የቆሰለም ነበረ። ሞት በትንሽ ወደ 13 አለ። ንጹሃን የሞተ ቅድም ሚካኤል ቤተክርስቲያን የሚባለው ወደ 10 ሰው ተቀበረ። ማርያም 2 ሰው፣ የሙስሊም መቃብር እንደዚህ 1 ሰው። እነኚህ አሁን የተቀበሩት ነው። ዛሬ የሸዋሮቢት ነዋሪ ናቸው። እነኚህ 13 ሰዎች የሞቱት እኔ ያረጋገጥኩት ነው። ከዛም በላይ ሊሆን ይችላል። እየገጠሩ ያሉ አልታወቀም።
በዚሁ ከተማ የሚኖሩ ሌላ አስተያየት ሰጭ ደግሞ
ትላንትና መከላከያ ሲገባ ሰው ሞቷል። ከተማው ነዋሪ ምንም አልታጠቁም። ስምንት ሰው አረ ይበልጣል። እንደው ዝም ብሎ በአነስተኛ አድርገው ነው ዛሬ የሚተነሱ ስላሉ ነው የተቀበሩ። ስምንት ቢሆን ነው ምንንም የማያውቅ ስንት ይሞታል? ስንት የቀን ሰራተኛ ነው የሞተው? እነዚህ ማለት የቀን ውሏቸውን የሚሸፍኑት ማለት ነው። ለቤተሰቡ እንግዲህ ያንን ብለው የሚሸፍኑ ናቸው።
ከሶስቱም ከተሞች ያነጋገርናቸው አስተያየት ሰጪዎች ከትራንስፖርት አለመኖር፣ ከመንግስት የህክምና ተቋማት ውጪ ያሉት በአብዛኛው ዝግ በመሆናቸው መንቀሳቀስም አስፈሪ ስለነበረ ተጎጂዎችን ወደ ሆስፒታል ማድረስ አዳጋች እንደነበረ ተናግረዋል። ከሸዋሮቢት ሆስፒታል ባልደረባ ያገኘነው መረጃም ይህንኑ የሚያጠናክር ነው።
በኮንፍሊክቱ ምክንያት ትራንስፖርትን፣ አምቡላንስ አገልግሎትን ስለሌለ አሁን ወደ ተቋማችን የሚመጣ እንዲህ ነው የሚባል በኮሚኒቲ ውስጥ ከምንሰማው ውጪ ወደ ተቋም መምጣት አልቻሉም እና ይሄን ያህል ኮንክሪት የሆነ እንትን ዳታ ለመስጠት እንቸገራለን። አሁን ባልኩት ምክንያት ማለት
ነው። ሆስፒታሉ ግን እየሰራ ነው አይደል?
ፈንክሽናል ነው ለማለት በጣም ያስቸግራል። ለምን ብዙ ስታፎቹ ሆስፒታሉ የሚገኘው ከከተማ ቢያንስ 7 ኪሎ ሜትር ወጣ ብሎ ነው እና እዛ በሰርቪስ ነበር የሚጓጓዙት። እዛው አቅራቢያ ያሉ ባለሙያዎች ካልሆኑ በስተቀር ሙሉ ስታፍ ለድሮ ገብቶ ስራ ላይ ነው ማለት አይቻልም። አሁን ባለም
ከባህር ዳርና ከጎንደር ሪፈራል ሆስፒታሎች ዛሬ መረጃ ለማግኘት ያደረግነው ጥረት ሊሳካልን አልቻለም። ያነጋገርናቸው ነዋሪዎች ግን የምግብና መድኃኒት አቅርቦቶችን ማግኘት እንዳልተቻለ ተናግረዋል። በሌላ በኩል የአማራ ክልል ግጭት በሰሜን ኢትዮጵያ ለሁለት አመታት የዘለቀው ጦርነት በሰላም ስምምነት ካበቃበት ጥቅምት ወር ወዲህ የተከሰተ ከፍተኛ የጸጥታ ችግር እንደሆነ ተገልጿል። በግጭቱ የሀገሪቱን የመከላከያ ሰራዊት በትጥቅ የተገዳደሩት የፋኖ ታጣቂዎች ላሊበላን እና የጎንደር ከተማን በከፊል ይዘው መቆየታቸውን የዛሬው የሮይተርስ ዘገባ አትቷል። የሙሉ ጊዜ ተዋጊ ያልሆነው የፋኖ ታጣቂ በችግር ጊዜ በጎ ፈቃደኛ ተዋጊ፣ በሰላም ጊዜ ደግሞ ሰላማዊ ህይወትን የሚመሩ የአማራ ክልል ነዋሪዎች ላይ የተመሰረተ ነው። በሰሜን ኢትዮጵያው ጦርነት ወቅት የኢትዮጵያ መከላከያ ሰራዊት አጋር ነበር። ሆኖም የፌደራል መንግስት የክልሉን ልዩ ኃይል ወደ ጸጥታ ተቋማት ለማዋሃድ በዘረጋው ፕሮግራም አፈጻጸም የአማራን የመከላከያ አቅም ለማዳከም እየሞከረ ነው በሚል ውንጀላ ምክንያት ግንኙነታቸው ሻክሮ ወደ ግጭት አምርቷል። የኢትዮጵያ መንግስት ግን ውንጀላውን አይቀበልም። የትጥቅ ግጭቱ እያደር መባባሱን ተከትሎ የኢትዮጵያ መንግስት ባለፈው ሳምንት አርብ በአማራ ክልል እስከ 6 ወራት ሊቆይ የሚችል የአስቸኳይ ጊዜ አዋጅ አውጇል። የመንግስት ቃል አቀባይም ሆነ መከላከያ ሰራዊቱ ስለ ሁኔታው ከሮይተርስ ለቀረበላቸው ጥያቄ ምላሽ አልሰጡም። ሮይተርስ ያነጋገረው አንድ የጎንደር ነዋሪ የሆነ የፋኖ ታጣቂ በአድማ በታኝ ፖሊሶችና ለመንግስት ታማኝ በሆኑ የጸረ ሽምቅ ታጣቂዎች የተደገፈው የኢትዮጵያ መከላከያ ሰራዊት ትናንት ማክሰኞ የፋኖ ተዋጊዎችን ከከተማው ገፍቶ እንዳስወጣቸው ገልጿል። ለደህንነቱ ሲል ስሙ እንዳይጠቀስ የጠየቀው ይኸው የፋኖ ታጣቂ ከፍተኛ ውጊያ ነበረ፣ መከላከያ ሰራዊቱ ታንክን ተጠቅሟል፣ የኛ ተዋጊዎች ደግሞ ክላሽንኮቭ ብቻ ነው የነበራቸው ሲል በትጥቅ የተወሰደባቸውን የኃይል ብልጫ አስረድቷል። አንድ የጎንደር ከተማ ባለስልጣን የፋኖ ታጣቂዎች ከተማይቱን ሙሉ ለሙሉ ተቆጣጥረው እንደነበር ሲገልጹ፣ ሌላው የጎንደር ነዋሪ በበኩሉ ትናንት ማክሰኞ ከቀትር በኋላ መከላከያ ሰራዊት ወደ መሃል ከተማዋ ሲገባ ማየቱን ተናግሯል። ሁለት የላሊበላ ነዋሪዎች ደግሞ ለሮይተርስ እንደገለጹት የኢትዮጵያ መከላከያ ሰራዊት ወደ ከተማዋ የገባው ዛሬ ረቡዕ ጠዋት ነው። ትናንት ከከተማዋ ወጣ ባሉ አካባቢዎች ከፍተኛ ውጊያ ተካሂዶ እንደነበር ነዋሪዎቹ አውስተዋል። ሁለት የባህር ዳር ነዋሪዎች ደግሞ ከቀናት ውጊያ በኋላ ዛሬ ረቡዕ ከተማይቱ እንደተረጋጋች ገልጸዋል። በአማራ ክልል በተካሄደው የፋኖ ታጣቂና የመከላከያ ሰራዊቱ ውጊያ በሰው ላይ ስለደረሰው ጉዳት እስካሁን ከክልሉ የወጣ ሁነኛ መረጃ አልታየም። የላሊበላ ነዋሪዎች ግን ከተዋጊዎች አባላት በደርዘን የሚቆጠሩ እንደተገደሉ ትናንት ማክሰኞ ለሮይተርስ ገልጸዋል። ይህ በእንዲህ እንዳለ የአስቸኳይ ጊዜ ጠቅላይ መምሪያ እዝ ዛሬ ከሰዓት በኋላ ባወጣው መግለጫ ባህር ዳር፣ ደብረ ማርቆስ፣ ደብረ ብርሃን፣ ላሊበላ፣ ጎንደር እና ሸዋሮቢት ከተሞች ዘራፊ መንጋ ብሎ ከገለጻቸው አካላት ስጋት ነጻ ሆነዋል ብሏል። የእዙ የመጀመሪያ ምዕራፍ እቅድ እነዚህን 6 ከተሞች ወደ ሰላማዊ ሁኔታ መመለስ ነበር ያለው መግለጫው፣ እነዚህ አካባቢዎች የተመረጡት ብዙ ሕዝብ የሚኖርባቸው፣ ከፍተኛ የንግድና የቱሪስት እንቅስቃሴ ያለባቸው፣ እንዲሁም የፖለቲካና የኢንዱስትሪ ማዕከላት በመሆናቸው ነው ሲል ምክንያቱን ጠቅሷል። አክሎም በቀጣይም የመጨረሻውን የማጽዳትና የመልቀም ተግባር በማከናወን ከተሞቹ በአጭር ጊዜ ወደ ተሟላ ሰላማዊ እንቅስቃሴ እንዲመለሱ ይደረጋል ሲል ገልጿል። በአስቸኳይ ጊዜ አዋጁ በተሰጠው ስልጣን መሰረት የጠቅላይ መምሪያ እዙ እስካሁን 14 ተጠርጣሪዎችን በአዲስ አበባ ከተማ በቁጥጥር ስር እንዳዋለም ተቆሟል። የአስቸኳይ ጊዜ ጠቅላይ መምሪያ እዙ ከሐሙስ ነሐሴ 4 ጀምሮ ነጻ ወጥተዋል በተባሉ ከተሞች መደበኛ የአውሮፕላን በረራ እንደሚጀመር፣ ከባጃጅና ከሞተር ሳይክል በስተቀር ሁሉም አይነት የከተማ የትራንስፖርት አገልግሎቶች ስራ እንደሚጀምሩ፣ የመንግስት አገልግሎት ሰጪ ተቋማትም አገልግሎት እንደሚጀምሩ በመግለጫው አመልክቷል። በተያያዘ በትናንትናው ዕለት ባወጣው መግለጫ ወደ ደሴ ወይም ኮምቦልቻ፣ ጎንደር፣ ላሊበላና ባህር ዳር የሚደረጉ በረራዎች ተሰርዘዋል ብሎ የነበረው የኢትዮጵያ አየር መንገድ ዛሬ ደግሞ ወደ ባህር ዳርና ጎንደር ከተሞች በጊዜያዊነት ተቋርጦ የነበረው መደበኛ በረራ ነገ እንደሚጀምር አስታውቋል። በክልሉ ወደሚገኙ ሌሎች መዳረሻዎቹ የሚያደርገውን በረራ መቼ እንደሚጀምር ግን አልጠቀሰም። ከአየር መንገዱ የኮሙኒኬሽን ኃላፊ በስልክ ተጨማሪ ማብራሪያ ጠይቀን የነበረ ቢሆንም በተቋሙ የማህበራዊ ትስስር ገጽ ላይ ከተገለጸው ውጭ ምንም አስተያየት እንደማይሰጡን ገልጸዋል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
በመከታተል ላይ ያላችሁት ከዋሽንግተን ዲሲ ከአሜሪካ ድምፅ ራዲዮ ስቱዲዮ በቀጥታ የሚተላለፈውን የረቡዕ ምሽት ስርጭታችንን ነው። ቀደም ብለው ኬኔዲ ያሰማን የዕለቱን አብይ ርዕስ ዘገባ ነበረ። የትንታኔው ጊዜ ይቀጥላል። ቀጣዩም ዘገባ በአማራ ክልል ውስጥ ያቆየናል። በአማራ ክልል ማዕከላዊ ጎንደር ዞን ዳባት ወረዳ ሽመላኮ በተሰኘ መጠለያ ጣቢያ የሚገኙ የትግራይ ክልል ተፈናቃዮች በመከላከያ ሰራዊቱና በፋኖ ታጣቂዎች መካከል በተደረገው የተኩስ ልውውጥ ጣቢያው ላይ ጉዳት በመድረሱ ዳግም እንደተፈናቀሉ ገልጸዋል። ቤተሰቦቻቸው የጠፉባቸው ተፈናቃዮች ለአሜሪካ ድምፅ እንደተናገሩት ከሁለት ቀናት በፊት በአካባቢው በተደረገ የተኩስ ልውውጥ ተተኳሾች በጣቢያው ውስጥ እንደወደቁና መጠለያውን ትተው ጫካም እንደገቡ ገልጸዋል። ከአካባቢው ባለሥልጣናትና ከዓለም አቀፉ የፍልሰት ድርጅት አይኦኤም ምላሽ ለማግኘት ያደረግነው ጥረት ለጊዜው አልተሳካም። አስቴር ምስጋናው የዚህን ጉዳይ ዝርዝር ትነግረናለች።
መነሻውን በትግራይ ክልል ካደረገው የሰሜን ኢትዮጵያው ጦርነት ጋር በተያያዘ ከሁለት ዓመት በፊት ቀያቸውን ትተው በአማራ ክልል ማዕከላዊ ጎንደር ዞን ዳባት ወረዳ ወደሚገኘው ሽመላኮ መጠለያ ጣቢያ የገቡ ተፈናቃዮች በክልሉ ከተቀሰቀሰው ግጭት ጋር በተያያዘ ለሁለተኛ ጊዜ መፈናቀላቸውን ተናገሩ። ከተፈናቃዮቹ አንዱ በእውቀት ቢራራ ከሁለት ቀን በፊት በመንግስት የጸጥታ ኃይሎችና በፋኖ ታጣቂዎች መካከል በአካባቢው በተካሄደ ሄደው የተኩስ ልውውጥ በመጠለያ ጣቢያ ውስጥ ተተኳሽ በመውደቁ ባለቤቱ የሁለት ዓመት ልጁን እንደያዘች በማዕከሉ እንደጠፋችበት ይናገራል።
እስካሁን ድረስ በአይዲ ካምፕ ውስጥ ነው የረዳን የቆየ ነው። አሁንም ለስድስትና ለሰባት ወር አካባቢ እርዳታ ቁመ ቆይቶ ነበር። አሁን እኛ ሀሳባችን መሽ መጣ ነበር እንጂ ጦርነቱ እንደዚህ የነሳን በመራቸው ነው። ግን በዚህ አጋጣሚ ክስተት ሲፈጠር ግማሽ ወደ ደባርቆ ነው፣ ግማሽ ወደ በረሃን በቃ አማራጭ ብትንትን ያለ ዝሮ ዝሮ አሁን ሰው ስለጋ ያለ አሁን ለምሳሌ የሚስራሳውን አጋጣሚ በዛ አርጋ ጫታ በዛ በገጠር አድራ አሁን ደባርቅ ነው ያለሽ የተባለው። ደባርቅ እንኳ ብዙም አይደለም ነበርና ጦርነቱ ህፃና የነበራት ህፃን ዛ ሄደች አወጣ ህፃኑ የሁለት አመት ከማምን ነው።
የስንት ቀን መንገድ ተጉዛል ማለት ነው ደባርቅ የደረሰችው?
አንዳንዴም በየገጠሩ መንገድ እያረፉ ውሃም እየለመኑ ምናምን ስለሚሄዱ የአንድ ቀን ተኮ በሁለት ቀን ያል በወንድ ግን ጠንካራ መንገድ የአንድ ቀን ነው የሚሆነው እና ሰው በየእንትነ በየጣጣ የጠፋው ዝሮ ዝሮ።
በመጠለያ ጣቢያው ከትግራይ ክልል የተለያዩ አካባቢዎች የመጡ ከ2000 በላይ ተፈናቃዮች እንደነበሩና አሁን ግን አካል ጉዳተኞችን ጨምሮ ቁጥሩ እጅግ አነስተኛ ተፈናቃይ እንደቀረ ያነጋገርናቸው ተፈናቃዮች ገልጸዋል። በመጠለያ ጣቢያው በልዩ ልዩ ጉዳዮች የተፈናቃዮች አስተባባሪ እንደሆነ የሚናገረው ሙሉ ጌታ አስማማው በመጠለያ ጣቢያው አንድ ተተኳሽ በመውደቁ ምክንያት ብዙ ተፈናቃዮች ወደ ጫካ እንደገቡና በዛሬው ዕለት የጠፉ ሰዎችን የማፈላለግ ስራ እየሰራ እንደሚገኝ ተናግሯል።
መጀመሪያ መጣጣችን ያው በ2013 ትግራይ ስለነበርነ ያው መጠለያ ካምፕ ላይ ነው የነበርነው። ተኩሱ እርግጥ ወደ ካምፕ ነው የተተኮሰው፣ ያው ፋኖ ላይ በዛ ስለነበሩ ልክ ያ ነገር ሲከሰትም እኛ ህይወቴን አውጪ ያው ወደ ጫካ ነው ያው ልጆቻችንም እየተውነ የተውማለ ያዘማለ ያው እና ያው ኬንዳም ተመትቷል። በአካባቢያችን አንድ ልጅ የቆሰላለ ያው ይህን ስና እንዳለ ሴት ወንድ እንዳለ ጫካ ነው የገባው እና ተኩስ ያው ቤታችን ምናምኑ ተመትቷል፣ ኬንዳው ተቀዷል።
እና ሰው በፍርሃት ላይ ነው። በቃ እንደገና ድሮው ስነ ልቦና ይረጋጋል የተባለው እንደገና ሁለተኛ ስነ ልቦና ጉዳት ላይ ነው ያለው ሰው። በቃ ምንም አይምሮውን ለመቆጣጠር ራሱን አቅቶታል ማለት ይቻላል።
በጉዳዩ ላይ ከአካባቢው ባለስልጣናት መረጃ ለማግኘት ያደረግነው ጥረት ከተፈጠረው ውጥረት ጋር በተገናኘ የመንግስት መስሪያ ቤቶች ዝግ በመሆናቸው ኃላፊዎቹን አግኝተን ለማነጋገር አልቻልንም። ከዓለም አቀፍ የፍልሰት ድርጅት IOM ተጨማሪ መረጃ ለማግኘትም ጥረት እያደረግን ሲሆን እንዳገኘን የምንመለስ ይሆናል። ለአሜሪካ ድምጽ አስቴር ምስጋናው።
አስቴርን አመሰግናለሁ። የአሜሪካ ድምጽ የረቡዕ ምሽት ስርጭት ይቀጥላል። የዘንድሮውን የ12ኛ ክፍል መልቀቂያ ፈተና ለመስጠት በአማራ ክልል የሚገኙ ዩኒቨርሲቲዎች የተመደቡ መምህራን ወደ የአካባቢያቸው መመለስ ባለመቻላቸው ለችግር እንደተዳረጉ ለአሜሪካ ድምፅ ገልጸዋል። በጎንደርና ደብረ ማርቆስ ዩኒቨርሲቲዎች መመደባቸውን የተናገሩ ፈታኝ መምህራን የተሰጣቸውን አበል እንደጨረሱና የዕለት ምግብ ለማግኘት እንደተቸገሩም ገልጸዋል። መንግስት በአፋጣኝ ካሉበት አውጥቶ ወደ መጡበት እንዲመልሳቸውም ተማጽነዋል። የትምህርት ሚኒስቴር በበኩሉ መምህራኑ ካሉበት አውጥቶ ወደ መጡበት ለመመለስ እየሰራ እንደሚገኝ ገልጿል። ጉዳዩን አስመልክቶ ለአሜሪካ ድምፅ መረጃ የሰጡት የትምህርት ምዘናና ፈተና አገልግሎት ዋና ዳይሬክተር ዶክተር እሸቱ ከበደ በአማራ ክልል የተመደቡትን መምህራን በቅርብ ጊዜ ውስጥ በቻርተር አውሮፕላን ለማስወጣት የሚመለከተውን አካል ፍቃድ እየተጠባበቁ እንደሆነ አመልክተዋል። ገብረ ሚካኤል ገብረ መድን ዝርዝሩን ይዟል።
የዘንድሮውን የ12ኛ ክፍል ብሔራዊ መልቀቂያ ፈተና ለመስጠት ከተለያዩ አካባቢዎች በአማራ ክልል ወደሚገኙ ዩኒቨርሲቲዎች የተመደቡ መምህራን በክልሉ በተስፋፋው ግጭት ምክንያት ወደ መጡበት መመለስ ባለመቻላቸው ለችግር እንደተጋለጡ ተናግረዋል። ለአሜሪካ ድምፅ አስተያየት ከሰጡ መምህራን አንዱ የሆኑት የዲላ ዩኒቨርሲቲ መምህር ዶክተር ዳመነ ማጣና እርሳቸውን ጨምሮ በደብረ ማርቆስ ዩኒቨርሲቲ 500 መምህራን እንደተመደቡ ገልጸው ካላችሁበት እንዳትወጡ ተብለን በሆቴል ውስጥ ተዘግቶብን እየዋልን ነው ሲሉ ተናግረዋል።
ጠዋት ፈተና ጨርሰን ልክ እንደወጣን ተኩስ ተጀመረ።
ሮብ ቀን ማለት ነው?
ሮብ ቀን። ከሮብ ጀምሮ እስከ አርብ ባለው ጊዜ ውስጥ ያው ከተማው ባለው ቁጥጥር ስር ነበረች። አርብ ከሰዓት ጀምሮ ደግሞ መከላከያ ገባ። ያው በዚህ ሁሉ መሀል እንግዲህ እኛም ሆቴል ላይ ነን ያለነው። ዩኒቨርሲቲውም እዛው ባላችሁበት ተረጋግታችሁ ቁጭ በሉ አለ።
በጎንደር ዩኒቨርሲቲ መመደባቸውን የተናገሩትና ማንነታቸው እንዳይጠቀስ የፈለጉ አንድ መምህርም እርሳቸው ባሉበት ሆቴል ብቻ 50 መምህራን እንደሚገኙ ጠቅሰው በግጭቱ ምክንያት እስካሁን ድረስ ያለፉበትን ሁኔታ እንዲህ ያስረዳሉ።
ኃይለኛ ተኩስ ነው ግቢ የተጀመረው
ዩኒቨርሲቲ ውስጥ።
ዩኒቨርሲቲ ውስጥ ነው የተጀመረው። ኃይለኛ ተኩስ ተጀመረ። ያው እንደምንም ብለን እሱን ታግሰን ያው ጥይት በእኛ ላይ እንደ በረዶ እየዘነበ ባለበት ወቅት ላይ እንደምንም ብለን ከግቢ ወጣን። ተማሪዎችም ተበታተኑ፣ መምህራንም ተበታተኑ። ከዛ እኛ እንግዲህ ነፍሳችን ለማዳን ወደ ህንጻ ስር ገብተን ተደብቀን እዛው ከቆየን በኋላ ወደ 11 ሰዓት አካባቢ ከህንጻ ስር ወጣን። ከዛ እኛ ስንወጣ መንገዱ አጠቃላይ ያው ድንጋይ በድንጋይ ነው ተዘግቷል። አጠቃላይ ጎማ ተቃጥሏል። ምንም በቃ መንገዱ ዝግ ነው። ዶፍ በረዶ በእኛ ላይ እየዘነበ ወደ ማረፊያችን ሁሉም ሰው እሳት በላይ ነው እንግዲህ በእግር የተጓዝ ነው። ከዛ እሱን በመንገድ ተጉዘን ሁላችንም ወደ ማረፊያችን ገባል።
ካለፈው ሳምንት መጨረሻ አንስቶ የምግብ አቅርቦት በመቋረጡ እንደተቸገሩም ተናግረዋል።
በዛ ሁሉ እንግዲህ እኛ በጣም ይገርማል። ያው የሚበላ ነገር የለም፣ የሚቀመስ ነገር የለም፣ ውሃ የለም። ቀደም ሲል እኛ ያረፍንበት ቦታ ለእኛ ጠዋት ጠዋት ቁርስ ያቀርቡ ነበረ። ያም ተቋረጠ፣ ውሃም ተቋረጠ። ብቻ በጣም ያሳዝናል። ያሳለፍነው ህይወት በጣም በቃ ብቻ ፈጣሪ ያው አይ ሙት ያለ ነፍስ ነው እንጂ እኛ የቆየንበት ሁኔታ በጣም ከባድ ነው። ከዛ በጣም ተቸግረን ያው እዛ እኛ አካባቢ ካሉት ያው መከላከያ ኃይሎች ያው ኮቸሮም ቢሆን ከነሱ ለምነን እየበላን እስከ ዛሬ ቆይተናል። ውሃም የለም ተቋርጧል። ያው ቦታውም ከፍታ ላይ ስላለ ውሃ እንግዲህ በተኩስ ምክንያት በምን ተቋርጧል።
የዲላ ዩኒቨርሲቲ መምህሩ ዶክተር ዳመነ የዩኒቨርሲቲዎቻቸውና የትምህርት ሚኒስቴር ባለስልጣናት መፍትሄ እስክንሰጣችሁ ድረስ እዚያው ጠብቁ ቢሏቸውም እነርሱ ግን በስፍራው ለመቆየት የሚያስችል በቂ ገንዘብ እንደሌላቸው ይገልጻሉ።
እስከምረጋጋ ምናምን የምንለው ትምህርት ሚኒስቴርም ያው በተለያዩ ሁኔታዎች እንደዙ ስንደዋወል የምናገኘው መረጃ ግን በምን አይነት ሁኔታ እንደምንቆይ የተረጋገጠ ነገር የለም።
በቂ ገንዘብ የላችሁም፣ በቂ አበል የላችሁም።
እንግዲህ መምህር ከመነሻውም ኑሮ ከእጅ ወደ አፍ ነው ይታወቃል። የኢትዮጵያ መምህርም ብቻ ሳይሆን ኢትዮጵያዊ ማንኛውም ሰራተኛ የሆነ ከባድ ነው።
በዚህ ላይ ኑሮ ውድነት አለ። ቤተሰብ አስተዳዳሪ ነን። ደሞዛችንን እዚህ መጠቀም አንችልም። ለቤተሰቦቻችንም ስለሚካፈል እስካሁን ድረስ የተከፈለንን ያው ስራው ላይ የነበርነው ነው። ከስራ ውጭ ያለው የለም።
ከደብረ ማርቆስ ዩኒቨርሲቲ አስተያየታቸውን ያጋሩን አንዲት መምህርም ይህንኑ አስተያየት ይጋራሉ።
ያው ኤክስትራ ያወጪ ያወጣን ነው በቆየን ቁጥር ተጨማሪ ስፔሻሊ ኮስት ሰርቪስ ሊኖር ይችላል ሆቴሉ፣ ግን ከዛ ውጪ በራሳችን ከበር ስለምናደርግ እያወጣን ያለ ነው። ኤክስትራ ወጪ በራሳችን ነው የሚሆነው። ምክንያቱም እስካሁን ያገኘነው ሰርቪስ የአበሉ ቢሆን ከዚህ በፊት ፈተና በፈተንባቸው ቀናቶች የሚከፈሉ የነበሩ ናቸው፣ አሁን ላይ የተሰጡን ማለት ነው።
ዶክተር ዳመነ በዚህ ሁኔታ ውስጥ ለመቆየት ስለሚያዳግት መንግስት አፋጣኝ መፍትሄ ይስጠን ሲሉ ጠይቋል።
የገንዘብም የምንም ጉዳይ አይደለም። ያለነውን ጨርሰን ተበድረንም ቢሆን ከጓደኞቻችን እንትን መሆን እንችላለን፣ ግን ከቤተሰቦቻችን ጋር የምንቀላቀልበት በየትኛው መንገድ አሁን ብዙ ጊዜ እንግዲህ እኛ በድሮ በኢዋቱ ጦርነት ጊዜም የነበረው በዩኤን መኪናዎችን በምንም በቀይ መስቀልም እዛ ዩኒቨርሲቲ ላይ የነበሩ ከሌላ አካባቢ የሄዱ ተማሪዎች የወጡበት ሁኔታ ስላለ ትምህርት ሚኒስትሩ ያንንም አይነት ትረንድ ተጠቅሞ እኛን የሚያስወጣበት ሁኔታ ቢመቻች።
ስሜ እንዳይጠቀስ ያሉት የጎንደር ዩኒቨርሲቲው ፈታኝ መምህርም የሚመለከታቸው አካላት ይታደጉን ሲሉ ተማጽነዋል።
የሚጠይቀን አካል የለም። ተቆልፈን ነው ያለ ነው። ከአልጋ ስላንወጣም በቃ እዛው ባንንበት ነው እንግዲህ ሳምንት የሞላውና በጣም አሳሳቢ ሁኔታ ነው ያለ ነው። መንግስት ጣልቃ ገብቶ እኛን ከዚህ ሁኔታ እንዲያስወጣን ነው። እኛ አሁን ከዚህ በኋላ ከአቅማችን በላይ ነው የሆነው።
በጉዳዩ ላይ ለአሜሪካ ድምፅ አስተያየት የሰጡት የትምህርት ምዘናና ፈተናዎች አገልግሎት ዋና ዲሬክተር ዶክተር እሸቱ ከበደ መምህራኑ የደህንነት ችግር እንዳይደርስባቸው ከሀገር ሽማግሌዎች፣ ከከተማዎቹ ባለስልጣናትና ከዩኒቨርሲቲዎቹ አመራሮች ጋር በመመካከር ጥበቃ እንዲደረግላቸው ጥረት መደረጉን አብራርተዋል። ተባራሪ ጥይት እንዳያገኛቸውም ከሆቴሎች እንዳይወጡ ተነግሯቸዋል ሲሉም ዋና ዲሬክተሩ አክሏል። በተወሰኑ ዩኒቨርሲቲዎች ላሉት መምህራን ህብረተሰቡ ምግብ እያቀረበላቸው እንደሆነ የተናገሩት ዶክተር እሸቱ የጸጥታ ችግሩ ባየለባቸው አካባቢዎች ላይ ግን የምግብ እጥረት ሊያጋጥም ይችላል ብለዋል። መምህራኑ ከክልሉ በአፋጣኝ የሚወጡበት መንገድ እየተመቻቸ እንደሆነ አስታውቀው የማስወጣት ስራው በትምህርት ሚኒስቴር ብቻ የሚከናወን ባለመሆኑ ከሚመለከታቸው የፌዴራልና የክልል ባለስልጣናት ጋር በመተባበር በጥቂት ቀናት ውስጥ በቻርተርድ አውሮፕላን ለማስወጣት ዝግጅት እየተደረገ እንዳለ አመልክቷል። ከዚህ ውጪ መምህራኑ ካሉበት ለመውጣት በሚል የደህንነት ዋስትና የሌለው ሌላ አማራጭ እንዳይጠቀሙም መክረዋል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ።
ገብረ ሚካኤል እናመሰግናለን። የመጀመሪያው ምዕራፍ የመጨረሻው ዘገባችን ወደ ኬንያ ይወስደናል። በኬንያ አንድ የአምልኮ መሪ ተከታዮቹን በረሃብ ጠኔ እንዲሞቱ ካደረገና ከ400 በላይ አስክሬኖች ከጅምላ መቃብር ተቆፍረው መውጣታቸውን ተከትሎ የአገሪቱ መንግስት ሃይማኖትን ለመቆጣጠር አስቧል። አሳዛኙ የጠኔ ሞት በኬንያ የሃይማኖት ነጻነት ሳይገፈፍ እንዴት የተከታዮችን ህይወት መጠበቅ እንደሚገባ ክርክር አስነስቷል። ፍራንሲስ ኦቶሞዋ ከናይሮቢ ላከውን እንግድ ወልድ ያሰማናል።
ፓስተር ፖል መከንዚ የተባለው የጉድ ኒውስ ኢንተርናሽናል ቤተ ክርስቲያን አስተዳዳሪ እና ተባባሪዎቹ ፍርድ ቤት ቀርበዋል። ፓስተሩ ተከታዮችን ክርስቶስን እንድታገኙ ተርባችሁ ሞቱ በማለት አስክሬናቸውን በባለቤትነት በያዘው መሬት ላይ እንዲቀበር በማሳመን የሚል ክስ ተመስርቶበታል። እስካሁን ቢያንስ 400 አስክሬኖች ከስፍራው ተቆፍረው ወጥተዋል። አስደንጋጩ ክስተት የኬንያን መንግሥት ለመንካት አስቸጋሪ የሆነውን ሃይማኖትን የመቆጣጠር ጉዳይ እንዲጋፈጥ አድርጓል። አንድ ግብረ ኃይል አቋቁሞም በስድስት ወር ውስጥ በሃይማኖት ጉዳይ ላይ ቁጥጥር ማድረግን በተመለከተ የሕዝብ አስተያየት እንዲሰበሰብ ትዕዛዝ ሰጥተዋል። አንዳንድ የሃይማኖት መሪዎች ግን ጥንቃቄ እንዲደረግ በመጠየቅ ላይ ናቸው። ፓስተር ፒተር ኒያንጋ ከሰባተኛ ቀን አድቬንቲስት ቤተ ክርስቲያን
መንግስት ስርዓትን ማስፈንና የዜጎችን ደህንነት መጠበቅ እንዳለበት ይገባኛል። ነገር ግን እምነትን ለመቆጣጠር መፈለጉ ከኃላፊነት ውጭ ያለ ጉዳይ ነው።
የተፈጠረው ክስተት የእምነት ተከታዮች እንዴት እጅግ አክራሪ ወደሆኑ የአምልኮ ቡድኖች ተሳቡ የሚል ጥያቄን ጭሯል። የቀድሞ የአምልኮ ተከታይ የሆነውና ስሙን መግለጽ ያልፈለገው ግለሰብ በኋላ አደገኝነቱን ሲረዳ ጥሎ እንደወጣ ለቪኦኤ ተናግሯል።
The strange thing is they separate you from your family, from your brothers, from your sisters.
የሚገርመው ከቤተሰብህ ይለዩሃል፣ ከወንድምህ፣ ከእህትህ፣ ከአባትህ፣ ከእናትህ ይለዩሃል። እናትህ ጣልቃ ገብታ ልታድንህ ትሞክር ይሆናል፣ ግን አይፈቀድላትም። ወደ ገነት በግል ነው የምትሄደው። አንተ ብቻህን ትባላለህ።
ባለሙያዎች እንደሚሉት በኬንያ የአምልኮ ቡድኖች ቁጥር በመጨመር ላይ ነው። መንግስት ግን ሃይማኖትን በመቆጣጠር ረገድ ጥንቃቄ ማድረግ እንዳለበት ይመክራሉ። ቤንሰን ሙለሚ በፕሪቶሪያ ዩኒቨርሲቲ የአንትሮፖሎጂ ፕሮፌሰር ናቸው።
The leader of the church says he cannot die.
ትኩረቱ መሆን ያለበት መሰረታዊ ሰብአዊ መብትና ነጻነትን መጣሳቸው የተረጋገጠውን መቆጣጠር ብሎም መቅጣት ላይ ነው። ምክንያቱም የአንድ ሃይማኖት አባል መሆን ልክ እንደ ሐሳብን የመግለጽ ነጻነት ነው የሚቆጠረው።
የአስክሬን ፍለጋና የማውጣቱ ሥራ አሁንም በመቀጠል ላይ ነው። የሟቾቹ ቁጥርም እንደዛው እየጨመረ መሆኑን ባለሥልጣናት ይናገራሉ። በጉዳዩ የተደናገጡትና ያዘኑት ኬንያውያን ወደፊት እንዲህ አይነት ነገር እንዳይከሰት ለመከላከል መፍትሄ በመሻት ላይ ናቸው።
በ19፣ በ25ና በ31 ሜትር ባንድ አጭር ሞገድ ከረቡዕ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁን የረቡዕ ምሽት ስርጭታችን ነው እያዳመጣችሁ የምትገኙት። የመጀመሪያው ምዕራፍ ስርጭታችን ተጠናቆ ወደ ሁለተኛው አጋማሽ ተሸጋግረናል። የሁለተኛው አጋማሽ የመጀመሪያ ቅንብራችን ወደ ደቡብ ኢትዮጵያ ወስደናል። ለአዲሱ የደቡብ ኢትዮጵያ ክልልና ዳግም ለሚዋቀረው የቀድሞው የደቡብ ብሔር ብሔረሰቦችና ሕዝቦች ክልል ማዕከላት የሚሆኑ 13 ከተሞች እንደተመረጡ የደቡብ ክልል ርዕሰ መስተዳድር አቶ ርስቱ ይርዳው አስታውቀዋል። የአሜሪካ ድምፅ ያነጋግራቸው አንድ ምሁር ግን የማዕከላቱ አሳየም ሕዝቡን ለባሰ እንግልት እንደሚዳርግ ያመለክታሉ። ሲጠየቅ የነበረውንም የልማትና የፍትሐዊነት ጥያቄ ሊመልስ እንደማይችል በመጥቀስ ይተቻሉ። ለአዲሶቹ ክልሎች በተዘጋጀ የሕገ መንግሥት ረቂቅ ላይ የክልሉ ባለሥልጣናት በሐዋሳ ከተማ ውይይት በማድረግ ላይ ይገኛሉ። ዮናታን ዘብዴዎስ የዚህን ዘገባ ዝርዝር ይነግረናል።
የደቡብ ብሔር ብሔረሰቦችና ሕዝቦች ክልል ርዕሰ መስተዳድር አቶ ርስቱ ይርዳው በሐዋሳ ከተማ የተካሄደ ባለው የክልሉ ባለሥልጣናት ጉባኤ ላይ ሁለቱ አዳዲስ ክልሎች እሳቸው ማዕከላት ስሉ የገለጿቸው ልዩ ልዩ ዋና ከተሞች እንዲኖሯቸው ተማምነናል ስሉ ተናግሯል።
ማዕከላትን በተመለከተ የመጨረሻ ውይይት ተደርጓል። ሰፊ ሂደት ያለፈ ጉዳይ ነው። በጣም ረጅም ጊዜ ወስደን የተመካከርንበት ጉዳይ ነው። እስካሁን በነበረው ሁኔታ አንድ ቦታ ሰብሰብ አድርገናቸው የነበሩ ማዕከላቶች አንድ ቦታ ከሚሆኑ ሰፋ አድርገን እንሄድበት ብለን በክልሉ ከአንድ ወደ 13 ማዕከላት ነው የተመረጡት።
ርዕሰ መስተዳድሩ ይህን የተናገሩት የደቡብ ክልልን ለሁለት በመክፈል በሚቋቋሙት ክልሎች የምስረታ ሂደት ላይ እየተካሄደ ባለው ውይይት ላይ ነው። በኢትዮጵያ አዳዲስ ክልሎች አሊያም ዞኖች በሚቋቋሙበት ጊዜ ከዋና ከተማ ምርጫ ጋር በተያያዘ የሚያጋጥሙ አለመግባባቶች የግጭት ምክንያት መሆናቸው አዲስ አይደለም። በክልሎች የምስረታ ሂደትም ረዘም ያለ ጊዜ ከሚወስዱ ውይይቶች አንዱም የዋና ከተማ ምርጫ ነው። ይህንን ችግር ለመቅረፍ በማሰብ ነው ከዚህ ቀደም የተመሰረተው የደቡብ ምዕራብ ኢትዮጵያ ህዝቦች ክልል እኩል ደረጃ ያላቸው 4 ዋና ከተሞችን በመምረጥ የመጀመሪያው ክልል የሆነው። አቶ ርስቱ እንዳሉት ሁለቱ አዳዲስ ክልሎች ከደቡብ ምዕራብ ኢትዮጵያ ህዝቦች ክልል መቀጠል ለሁለቱ አዳዲስ ክልሎች 13 ከተሞችን መርጠዋል። ለምን ይህንን ማድረግ እንዳስፈለገ ማብራርቷል።
የትም ይሁን የትም ተቋሙ ለክልሉ ማህበረሰባችን በቅርበት አገልግሎት እንዲያገኝ ለማድረግ ከማሰብ ነው። ህዝብ የሚፈልገው ልማት ነው። ህዝብ የሚፈልገው ፍትህ ነው። ህዝብ የሚፈልገው አብሮነት ነው፣ ወንድማማችነት ነው። ስለዚህ ያንን የሚያጠናክር ስራ እንዲሰራ ተቋማቶቹ በየአካባቢው መሆናቸው ይህንን ተልእኳቸው መወጣት መቻል አለመቻላቸው ላይ ነው መመዘን ያለበት።
በዋቸሞ ዩኒቨርሲቲ የስነ ዜጋና ስነ ምግባር ጥናት ትምህርት ክፍል ኃላፊና የውጭ ግንኙነት ፖሊሲና የዲፕሎማሲ መምህርና ተመራማሪ አበራ ሄፒሶ ይህንን ሀሳብ አይስማሙበትም። እንደዚህ የበዙ ዋና ከተሞች እንዲኖሩ ማድረግ ህዝብ ለአንድ አገልግሎት ልዩ ልዩ ወደሆኑ ዞኖች እንዲጓዙ ያደርጋል ብሏል።
አደረጃጀቱ ለምን አስፈለገ ለሚለው ጥያቄ ራሱ እንግዲህ መልካም አስተዳደር ከቅርበት ጋር ተያይዞ ነው እና አሁን ደግሞ ከዚህ ከሴንተር ምርጫ ጋር የተለያዩ ከተሞችን እንደ ምርጫ በተለያዩ ከተሞች ላይ ማስፈር ይህንን ጥያቄ ይፈታል አይፈታም የሚለው ጥያቄ ያው የሚታወቅ ነው። እንግዲህ አይፈታም። ምክንያቱም ሁለት ጉዳይ በተለያዩ ከተማ ላይ እንትልል ነው ያለው ማለት ነው ህዝቡ። ለምሳሌ ፖሊስ መምሪያ ወይም ፖሊስ ቢሮ ያለ ሰው ፍትህ ቢሮ ጋር የሚሄድበት ሁኔታ ይኖራል፣ ፍርድ ቤት የሚሄድበት ሁኔታ ይኖራል። ስለዚህ እነዚህ ራሱ ሌላ ደብል ነው የሚሆነው ማለት ነው፣ አይደለም በተለያዩ ከተሞች ላይ ሆኖ።
ይልቁንስ አሁን የተወሰደ ያለው እርምጃ በክልሉ የአደረጃጀት ጥያቄ እንዲቀጥል የሚያደርግ ነው ስሉ ነው ተናገሩት።
ስለዚህ አሁን አደረጃጀቱ ይቀጥላል፣ በዚሁ ልክ አይቆምም ማለት ነው። እንግዲህ ይሄ ከሆነ ያው አሁንም ቢሆን ይሄ የተፈጠው አደረጃጀት ቋንቋና ብሔርን ብቻ መሰረት ያደረገ እንግዲህ ያው ይድረስ የሚል አይነት እንጂ መለካከት ጋር ተያይዞ ትልቅ ክፍተት ነው የሚሆነው። ከተሞች ይደጉ ከተባለ አማራጮች አሉ።
ከ30 ዓመታት በፊት የተደራጀው የደቡብ ብሔር ብሔረሰቦችና ህዝቦች ክልል ቀደም ሲል የተዋቀሩትን የስዳማና የደቡብ ምዕራብ ኢትዮጵያ ህዝቦችን ክልል ጨምሮ በአራት ክልሎች ተከፍሏል። በማዕከልነት የተመረጡ ከተሞች የትኞቹ እንደሆኑ እስካሁን በዝርዝር አልተገለጠም። የሁለቱ ክልሎች ዋና ከተሞች ምርጫና አሳያይም ብሎም የክልሉ ቢሮዎች መቀመጫ ጉዳይ ከወዲሁ መነጋገሪያ መሆኑን የሚያረጋግጡት በዋቸሞ ዩኒቨርሲቲ የስነ ዜጋና ስነ ምግባር ጥናት ትምህርት ክፍል ኃላፊና የውጭ ግንኙነት ፖሊሲና ዲፕሎማሲ መምህርና ተመራማሪ አብርሃ ሀፒሶ እርምጃው ግልጽነት የሌለውና ገና ሰፊ ጥናት የሚያስፈልገው ነው ሲሉ ተናግሯል።
ደቡብ ምዕራብ ላይ የተመሰረተው ክልል ላይም ጥናት ተደርጓል የሚባል ነገር ሲሰማ ነበርና እሱም ቢሆን እንደ መፍትሄ ተይዞ እንደዚህ ቢሮዎችን መበታተን ለህዝቡ ፍትሃዊ ተጠቃሚነት፣ ፍትሃዊ የህዝብ ውክልና ዋስትና ነው ወይ የሚል ጥያቄ ዳሰሳ ጥናትም ሌሎች ጥናቶችም በጥልቀት መደረግ ይኖርበታል። አሁንም
ይህ በእንድ እንዳለ ሁለቱ አዳዲስ ክልሎች በሚመሩባቸው ረቂቅ ህገ መንግስት ላይ የክልሉ ባለስልጣናት በሐዋሳ ከተማ ተወያይቷል። ዳሩ ግን የመጨረሻ ውጤት አልታወቀም።
ሁለት አይነት መንገድ አለን። አንዱ የማሻሻያ ነው። ሌላው ደግሞ አዲሱ ክልላችን እንደ አዲስነቱ አዲስ ህገ መንግስት የማጽደቅ ሂደት ይቀጥላል ማለት ነው።
የወላይታም፣ የጋሞ፣ የጎፋ፣ የኮንሶ፣ የደቡብ ኦሞና የገዲዮ ዞኖች፣ የድራሼ፣ የቡርጂ፣ የአማሮ፣ ያሌና የባስኬቶ ልዩ ወረዳዎች ደቡብ ኢትዮጵያ በሚል በአንድ ክልል መደራጀታቸውን ያስታወቀው የደቡብ ክልል ምክር ቤት ቅዳሜ ሐምሌ 29 ቀን 2015 ዓ.ም ስልጣን አስረክቧል። የሀዲያ፣ የጉራጌም፣ የስልጤ፣ የከምባታ፣ የጠንባሮና የሀላባ ዞኖች እንዲሁም የየም ልዩ ወረዳ ደግሞ በነባሩ ክልል በአዲስ መልክ እንዲደራጅም ወስኗል። የእነዚህ አዳዲስ ክልሎች ዋና ከተማ ጉዳይም ነው ከወዲሁ መነጋገሪያ የሆነው። ለአሜሪካ ድምፅ ራዲዮ ዮናታን ዘብድዮስ ሐዋሳም።
ዮናታንን ለቀደመው ዘገባ በእጅጉ አመሰግናለሁ። ቀጣዩ ዘገባ ደግሞ በአማራ ክልል ያጋጠመው የጸጥታ ችግር በግብርናው ዘርፍ ላይ እየፈጠረ ስላለው ጫና ይነግረናል። በአማራ ክልል ያጋጠመው የጸጥታ ችግር በመኸር የእርሻ ስራ እንቅስቃሴና ምርት ላይ ተጽዕኖ እንደሚፈጥር የግብርና ምጣኔ ሀብት ባለሙያዎች ገልጸዋል። የአማራ ክልል ከፍተኛ የመኸር ምርት ከሚሰበሰብባቸው ክልሎች አንዱ ነው። ይሁንና በክልሉ የተፈጠረው ወቅታዊ ሁኔታ ከሌሎች የአገሪቱ አካባቢዎች የጸጥታና የግብዓት እጥረት ችግር ጋር ተዳምሮ የዘንድሮው መኸር ሀገራዊ ምርት እንዲቀንስ ሊያደርግ እንደሚችል በኢትዮጵያ ኢኮኖሚ ባለሙያዎች ማህበር ከፍተኛ የምጣኔ ሀብት ተመራማሪ ዶክተር አቡሌ ማህሪ ይገልጻሉ። በአንጻሩ የግብርና ምጣኔ ሀብት ባለሙያው ዶክተር ደመስ ጫን ያለው የሰላም እጦት በእርሻ ስራው ላይ ጫና እንደሚያሳድር ቢያምኑም በክልሉ ያጋጠመው የጸጥታ ችግር በቀጣዩ በሚጠበቀው ሀገራዊ ምርት ላይ የጎላ ተጽዕኖ እንደማይኖረው ይናገራሉ። አስማማዋየ ነው የዚህን ጉዳይ ዝርዝር ይነግረናል።
የተባበሩት መንግስታት ድርጅት የሰብአዊ ጉዳዮች ማስተባበሪያ ቢሮ ኦቻ ማክሰኞ ሐምሌ 18 ቀን 2015 ዓ.ም ባወጣው ሪፖርት በኢትዮጵያ የመኸር ወቅት አምራች አካባቢዎች 80 በመቶ የእርሻ መሬት ታርሶ ለዘሪት ቢዘጋጅም በዘር የተሸፈነው ግን አነስተኛ እንደሆነ አስታውቋል። የማስተባበሪያ ቢሮው የግብርና ክላስተርን መረጃ ዋቢ በማድረግ ባወጣው ሪፖርቱ በክልሎች መካከል በዘር በተሸፈነው መሬት መጠን ልዩነት አለ። በኦሮሚያ ክልል በዘር የተሸፈነው 80 በመቶ የማሳ መጠን በአገሪቱ ከፍተኛው ሲሆን ከታረሰው መሬት 30 በመቶ ብቻ በዘር የተሸፈነበት የትግራይ ክልል ደግሞ ዝቅተኛው እንደሆነ ሪፖርቱ አመላክቷል። የግል ተቋማትን የሚያማክሩት የግብርና ምጣኔ ሀብት ባለሙያው ዶክተር ደምስ ጫን ያለው በተመድ የሰብአዊ ጉዳዮች ማስተባበሪያ ቢሮ ኦቻ ሪፖርት አይስማሙም። እርሳቸው እንደሚሉት ሪፖርቱ የያዘው ጥቅል ሀሳቦችን ብቻ ነው።
ኦቻ የሚለው በዘር መሸፈን የሚገባው አልተሸፈነም ነው። በምን አይነት ዘር? ለምሳሌ ብዙ ጊዜ የሚነሳው የምርጥ ዘር እጥረት፣ የምርጥ ዘር ችግር ነው። በኢትዮጵያ ውስጥ በአጠቃላይ በየአመቱ ከሚመረተው ወደ 15 ሚሊዮን ሄክተር ከሚሆነው የእህል ጥራጥሬ የሚሸፈነው በምርጥ ዘር 15 በመቶ የሚያህል አይበልጥም። እንደውም 15 በመቶ የሚያደርሰው በሰፊው ስንዴና በቆሎ አምራች አካባቢዎች ምርጥ ዘር ተጠቅሞ ስለሚያመርቱ ነው እንጂ ሌሎች በርካታ በመቶች የሚቆጠሩ እህል ጥራጥሬ የመሳሰሉት ዘር ምርጥ ዘርን አይጠቀሙም። ራሱ የገበሬውን ዘር ነው የሚጠቀመው። ስለዚህ መስተካከል ያለበት ጉዳይ ነው። በዘፈር መሸፈን ያለበት አልተሸፈንም። ከማዳበሪያ ጋር የተያያዘ ጉዳይ አለ። ስለዚህ መጀመሪያ አስተያየቱ ጥቅልና ተገቢ ያልሆነ አስተያየት ነው ባይነኝ።
በኢትዮጵያ ኢኮኖሚ ባለሙያዎች ማህበር ከፍተኛ የምጣኔ ሀብት ተመራማሪው ዶክተር አቡሌ ማሪ ግን ኦቻ ያወጣው ሪፖርት ተጨማሪ የማረጋገጫ ጥናት እንደሚያስፈልገው ጠቅሰዋል። ይሁንና አርሶ አደሩ በቅርቡ ሲያነሳቸው ከነበሩ የግብዓት እጥረት ጥያቄዎች አንጻር ሊሆን የማይችልበት እድል የለም ይላሉ።
የግብርና ግብዓት የለም፣ ዘር የለም፣ ማዳበሪያ የለም የሚል በርካታ የሆነ አምራች ኃይል ጥያቄ እያነሳ ነው። በሁሉም የሀገሪቱ ክፍል በዋናነት ደግሞ በአማራ ክልል አካባቢ ማለት ነው። ይህ ማለት ይሄ ገበሬ ያንን ግብዓት ካላገኘ ማምረት አልቻለም ማለት ነው። ስለዚህ አምና ሲያመርትበት ከነበረበት መሬት አሁን ላይ ምንም ሊያመርት አይችልም ማለት ነው። ምክንያቱም ግብዓቱ ከሌለ ሲታረሱ የነበሩ መሬቶችም የማይታረሱበትን ነው እኛም የምንጠብቀው። ምናልባት መሬት ላይ ተወርዶ ጥናት ቢሰራም የሚያመለክተው ያንን ሊሆን እንደሚችል ይገመታል። ምክንያቱም እንግዲህ ገበሬው ግብርና ግብዓት አላገኘውም ካለ መሬቱ ጾሙ ሊያድረው ማለት ነው።
በሀገሪቱ የመኸር ወቅት አምራች ከሆኑ አካባቢዎች አንዱ በሆነው አማራ ክልል በዘር የተሸፈነ የታረሰ መሬት 50% ብቻ እንደሆነ በኦቻ ሪፖርት ተገልጿል። ከማዳበሪያ አቅርቦት ጋር በተያያዘ አርሶ አደሮች ተደጋጋሚ ሰልፎችን በማድረግ ጥያቄ ካነሱባቸው አካባቢዎች አንዱም የአማራ ክልል ነው። አሁን ደግሞ የክልሉ መንግስት ከአቅም በላይ ነው ባለው የጸጥታ ችግር ምክንያት በፌዴራል መንግስት የአስቸኳይ ጊዜ አዋጅ ስር ይገኛል። ከፍተኛ የምጣኔ ሀብት ተመራማሪው ዶክተር አቡሌ ማሪ ክልሉ የገባበት የግጭት ሁኔታ አርሶ አደሩ ተረጋግቶ የእርሻ ስራው እንዳይሰራ ስለሚያደርግ በሚጠበቀው ሀገራዊ ምርት ላይ ተጽዕኖን ያሳርፋል ይላሉ።
በዚህ ዓመት ብቻ ሳይሆን ካለፉት ዓመታት ጀምሮ በነበረው ያለመረጋጋት በርካታ ትርፍ አምራች የሚባሉ አካባቢዎች ወደ ምርት ያልገቡበት የነበረ ጊዜ ነበር። አሁን ተያይዞ ደግሞ እንግዲህ አሁን የመኸር ወቅት እና ዋና ምርት የምናመርትበት እንደምናውቀው የሀገራችን ግብርና የተንጠለጠለው በዋናነት በዝናብ ላይ ነው። ስለዚህ ምርት ዝም ፕሮዲስ አላደረግንም ወይ አላመረትንም ማለት እንግዲህ ተያይዞ ከፍተኛ የሆነ የምግብ ማምረት አልቻልንም ማለት ነው። ምግብ ማምረት አልቻልንም ማለት ደግሞ አሁን ባለው ሪፖርት እንኳን ከ20 ሚሊዮን የኢትዮጵያ ሕዝብ በላይ ፉድ ኢንሴኪር ነው። በዚህ ላይ እንግዲህ በእንቅርት ላይ ጆሮ ደግፍ የምንለው ነው። የሚዋጋው አምራች ኃይል ነው፣ የሚሞተው አምራች ኃይል ነው። መሬቱ ካልታረሰ፣ እርጋጋ ከሌለ፣ ሰላም ከሌለ መሬቱ መታረስ አይችልም። ሞር አልታረሰም፣ እጥረት አለ ማለት ደግሞ የምግብ ዋጋ ንረቱን በዚሁ መንገድ ያባብሰዋል። የተሰሩ ጥናቶችም የሚያመለክቱም ላለፉት ዓመታት የግብርና ምርት ዓመታዊ ምርቱ በቁጥር ደረጃ በአሃዝ ላይ የጨመረ ቢሆንም በነፍስ ወከፍ ምርት ብናየው ግን በነፍስ ወከፍ ምርት እየቀነሰ ያለበት ሁኔታ ነው የሚመለከተው። ስለዚህ ይሄ የምግብ ዋጋ ንረቱ ላይ ከፍተኛ የሆነ አስተዋጽኦ ነበረበት። አሁንም እንግዲህ ምርት በዚሁ ልክ ማና ምርት ከሆነ በሀገር ውስጥ ያለውን የምግብ ዋጋ ንረት በእጅጉ ያባብሰውና ችግር ላይ እንወድቃለን። እንዳልኩ በብዙ መንገዶች ነው ኢኮኖሚውን የሚጎዳው ማለት ነው።
የሰላም እጦት በግብርና ስራ ላይ ተጽዕኖ እንዳለው አምናለሁ የሚሉት ዶክተር ደምስ ጫን ያለው በበኩላቸው በክልሉ ያጋጠመው የጸጥታ ችግር በሚጠበቀው ሀገራዊ ምርት ላይ ግን ተጽዕኖ ይኖረዋል ብለው እንደማያምኑ ይናገራሉ።
ግጭቶች ካሉ ሰላም ከጠፋ መረበሽ እንደሚኖር ግልጽ ነው። እዚህ ላይ መታወቅ ያለበት በተለያዩ ምክንያቶች ለምሳሌ አማራ ክልል በግጭቱ ምክንያት ሳይሆን ኖት ነሰሰርሊ ኢንፋክት አማራ ክልል ብቻ አይደለም። ዘንድሮ በተለይ ማዳበሪያን በሚመለከት በወቅቱ ለሚያመርተው ክፍል ማዳበሪያ ለሚጠቀመው ክፍል ለማድረስ እንዳልተቻለ ሲነገር ነበር። አሁን ማዳበሪያውም እየገባ ነው ተብሎ ባለበት ሰዓት ደግሞ ይህ አይነት ችግር ሲመጣ ዴፊኒትሊ እንደዚህ አይነት ግብዓቶችን ለማንቀሳቀስ ችግር ሊኖር ይችላል። ከዚህ ጋር በተያያዘ ሊከሰት የሚችል የምርት መቀነስ ሊኖር ይችል ይሆናል። እንግዲህ ዝም ብለህ እንደ አንድ ሙያተኛና ተመራማሪ ለመገመት ሲቻል ግን አሁን በገዘፈ ሁኔታ አንዳንዶቹ እንደሚሉት ይሄን ያህል ከመኸር ሊሆን አይችልም ወደሚለው ግን ድምዳሜ የሚወስድ አይመስለኝም። ታንክስ ጎድ ዝናቡ እስካሁን በማየው ሁኔታ የዝናቡ መጠንና ስርጭቱ ጥሩ ነው። በዚህ ቀጥል እኔ ሁል ጊዜ የምለው በኢትዮጵያ ግብርና ውስጥ ወሳኙ ነገር ዛሬም ቢሆን የአየሩ ሁኔታና የዝናቡ ሁኔታ ነው እና የወቅቱ ለሰብል ምርት የተመቻቸ ሆኖ ከመነሻው እስከ መጨረሻው መዝለቁ ነው። ያ እስከተስተካከለ ድረስ ይህን ያህል የጎላ የሚያነቃንቅ በምርት ግኝታችን ላይ የሚያነቃንቅ ለውጥ ያመጣል ብዬ አልገምትም።
በዘንድሮ ዓመት ስለተሸፈነው የሰብል ምርትን አስመልክቶ የግብርና ሚኒስትሩ ዶክተር ግርማ መንቴ ባለፈው ሐምሌ 30 ቀን 2015 ዓ.ም የሚኒስቴሩ ዓመታዊ አፈጻጸም ሪፖርት ላይ ተመስርቶ በተካሄደው ውይይት በዘንድሮ መኸር ከታረሰው መሬት 12 ሚሊዮን ሄክታር በሰብል ተሸፍኗል ሲሉ መናገራቸውን መንግስታዊ የአገር ውስጥ ብዙሃን መገናኛዎች ዘግበዋል። ይህም በሰብል ለመሸፈን ከታቀደው 17 ሚሊዮን ሄክታር የእርሻ መሬት ውስጥ ከ70 በመቶ በላይ እንደማለት ነው። የምጣኔ ሀብት ተመራማሪው ዶክተር አቡሌ ማሪ ግን መንግስት ሊያጋጥመው የሚችለው የምርት መቀነስ የሚፈጥረውን ኢኮኖሚያዊ ችግር ማቃለል የሚችሉ ስራዎችን ከወዲሁ በመስራት ረገድ ትኩረት ቢያደርግ የተሻለ ነው ይላሉ።
የሚፈጠረው ተጽዕኖ በመላ ኢኮኖሚው ላይ እንዲሁም ደግሞ በዝቅተኛ ኑሮ ላይ የሚኖረው ማህበረሰብ ክፍል በእጅጉ ሊጎዳ የሚችል እንዲሁም ገበሬውን ራሱ በእጅጉ ሊጎዳ የሚችል በመሆኑ ከወዲሁ የወጪ ገቢ ንግዳችን ላይ ትኩረት አድርገን በመስራት የምግብ አቅርቦቱን ከወዲሁ ልናስብበትና ለዛ ቅድሚያ ሰጥተን ልንዘጋጅ ይገባል፣ እንደ ሀገር ማለት ነው። እንግዲህ ወደፊት ደግሞ በረጅም ርቀት ከወዲሁ ጀምሮ ለግብርናው ክፍለ ኢኮኖሚ ከፍተኛ የሆነ ትኩረት ሰጥቶ ከወዲሁ የግብርና ግብዓት ለግብርናው የሚያስፈልጉትን ጉዳዮች ላይ የቅድሚያ አሁንም ሰጥቶ ለሚቀጥለው ዓመት ተመሳሳይ ችግር እንዳይፈጠር ቅድሚያ ዝግጅት በከፍተኛ ደረጃ ሊደረግ ይገባል። የግብርናው ዘርፍ ከፍተኛ የሆነ ቅድሚያ ሊሰጠው ይገባል እላለሁ።
ሀገራዊ ሰላምን በማረጋገጥና የግብርና ግብዓቶችን አስቀድሞ በማዘጋጀት ላይ መስራት ያስፈልጋል የሚሉት ደግሞ የግብርና ምጣኔ ሀብት ባለሙያው ዶክተር ደምስ ጫን ያለው ናቸው።
በቃ እቺ ሀገር የተሻለ በኢኮኖሚ ውስጥ እንቅስቃሴ እንድታመጣ ከተፈለገ ዋነኛው ግብዓት ማዳበሪያ፣ ዘር ምናምን አይደለም፣ ሰላም፣ ጸጥታ። እያንዳንዱ በፖለቲካ ውስጥ ያለ ሀይል ለዚች ሀገር ሰላምና ጸጥታ እንዲመጣ ሁሉም ሀይል ነው ምል እስካልሰራ ድረስ እቺ ሀገር ዘላቂነት ያለው በኢኮኖሚው በተለይ ግብርና ውስጥ እድገትና ልማት ለማምጣት ይቸግራታል።
በአማራ ክልል ከተፈጠረው የጸጥታ ችግር ባሻገር በተለያዩ የሀገሪቱ አካባቢዎች የሚገኙ በርካታ አርሶ አደሮች የምርት ማሳደጊያ ማዳበሪያ የሚጠቀሙበት የዘር ወቅት እያለፈባቸው እንደሆነ ገልጸው ያለ ማዳበሪያ ዘር ለመዝራት እንደተገደዱ ቅሬታቸውን ሲያሰሙ እንደነበር ይታወቃል። በአንዳንድ አካባቢዎችም አርሶ አደሮቹ ሰልፍ ማድረጋቸውንና በዚህም ከጸጥታ ኃይሎች ጋር መጋጨታቸውም አይዘነጋም። ከሁለት ሳምንት በፊት በየቀኑ በአማካይ እስከ 20 ሺህ ኩንታል የአፈር ማዳበሪያ ከጅቡቲ ወደብ ተነስቶ ወደ ተለያዩ የአገሪቱ ክፍሎች በመሰራጨት ላይ እንደሆነ የትራንስፖርትና ሎጂስቲክስ ሚኒስቴር ማስታወቁንም መዘገባችን ይታወሳል። ለአሜሪካ ድምፅ አስማማየ ነው፣ ዋሽንግተን ዲሲ።
አስማማውን ለቀደመው ዘገባ እናመሰግናለን። በመቀጠል ደግሞ በሥነ ጥበብ ታሪክ የጥቁር ሴቶችን ውክልና የሚያስቀኘውን አውደ ርዕይ የተመለከተውን የአሶሲየትድ ፕሬስ ዘገባ ኤደን ገረመው ታሰማናለች።
እጅግ የደመቁ በቀለማት ያጌጡና ቀና መልእክት ያላቸው የጎዳና ላይ ስዕሎች ከተማ ከማሳመር ባለፈ የሰዎች ስሜት ላይ በጎ ተጽዕኖ ያሳድራሉ የምትለው ሳሮን ቦጋለ ናት። ሳሮን ከሐዋሳ ዩኒቨርሲቲ ከአንድ ዓመት በፊት በኪነ ሕንፃ የተመረቀች ወጣት ስትሆን በአሁን ሰዓት በሙሉ ጊዜ የግራፊቲ ወይም በትልቅ ግንቦች ላይ የሚሰሩ ስዕሎችም ባለሙያ በመሆን እየሰራች ትገኛለች።
ወደሰመናገ ከዱ ጀምሮ እስል ነበረ ግንሰራው በትንሽ ስል ማለት ወረቀት ላይ ነበረ ምሰራው። ዩኒቨርሲቲ ከገባው በኋላ እረፍት ቤት ስመጣ ክረምት ላይ ግድግዳ ላይ መሳል ጀመርኩኝ፣ ከሰከንድ ጀምሮ ማለት ነው። ከዛ በኋላ ይህን ስኪል በደንብ እያዳበርኩት መጣው። ያው ከዱ ጀምሮ የስዕል ፍቅር ውስጤ ስለነበረ እሱ ነገር በደንብ እያዳበርኩት መጣው ማለት ነው። ከዛ በኋላ ደግሞ አርክቴክቸር ዲፓርትመንት ገባሁኝ። እሱም ደግሞ በደንብ ረድቶኛል ከአርሱ ጋር ትንሽ ሪሊትድ ስለሆነ ብዙ ነገሮችን በደንብ እንዳዳብር አድርጎኛል። ከዛ በኋላ ግራጁዌት ካረኩ በኋላ ኦልሬዲ ድሮ ሰራ የነበረውን ነገር በደንብ ማስቀጠል ጀመርኩኝ ማለት ነው። ካረኩ በኋላ ቀጥታ ወደዚህ ስራ ገባሁ ሙሉ በሙሉ ማለት ነው። ያው ማቴሪያል ማግኘት እዚህ ትንሽ ያስቸግር ነበረ። በዛ ላይ ብዙ ከአርቲስቶች ጋር በደንብ ኮኔክሽን አልነበረኝም እና ካንቫስ የት እንደማገኝ አላውቅም፣ እንደዚህ መሳያ ቀለሞች የት እንደማገኝ አላውቅም እና ዝም ብዬ ባገኘኋቸው ቀለሞች ነበር የሚሰራው። ይሄ ለህፃን ልጅ የሚዘጋጁ ወተር ከለሮች አሉ፣ በእነሱ ነበር የሚሰራው። ከዛ በኋላ ግን እንዳልኩሽ ልክ ግቢ ከገባሁ በኋላ በደንብ ሰዎች መተዋወቅ ጀመርኩኝ፣ ማቴሪያል ማግኘት ጀመርኩኝ። ከዛ በኋላ ነገሮች እየቀለሉ እንዲመጡ
የኪነ ህንጻ ትምህርት ጥበቡን ለማዳበር ቢረዳትም አብዛኛውን ነገር ግን በራሷ ትግል ራሷን ማስተማሯን የምትገልጸው ሳሮን ስራዎቿ አሁን ላይ ከፍተኛ የሆነ ተቀባይነት እያተረፉ መምጣት ችለዋል።
ፖዚቲቭ የሆኑ ኮመንቶች ናቸው። ይሄ ደስ የሚል ነገር ነው የሚሰጥኝ ፊድባካቸው አሪፍ ነው። እነዚህ ስዕል የሚጀምሩ ሰዎችንም ኢንስፓየር እንዳደረገ ይነግሩኛል አንዳንድ ሰዎች። አሁን ለምሳሌ ካርቤስ ድልድይ ስር በቲም ይሰራ ነው አንድ ስራ አለ ከኢሮፒያን ዩኒየን ዴዲኬሽን ቻፒታ ዩኒየን ጋር። ከዛ ደግሞ እዛው ሰርቪስ ጋር ከኢታሊያን ካልቸራል ሴንተር ጋር የሰራ ነው አንድ ትልቅ ሚውራል አለ። ከዛ ደግሞ የፍራንስ ኤምባሲ አጥሩ ላይም በዚህ አመት የሰራ ነው አንድ ፕሮጀክት አለ። እዛም ላይ ፓርቲስፔት አድርጌ ያለው። ከዛ ባለፈ ደግሞ እንደዚህ ደብዛ ዶሮች ላይ አሉ ስራዎች። ለምሳሌ ካፌ ቦታዎች ላይ ጣሊያን ስኩል ትምህርት ቤት ራሱ እና ብዙ በጥቂቱ እነዚህ ናቸው።
ሰፋ ባለ ቦታ ላይ የሚሰሩ ስዕሎችን እንደምትወድ የምትናገረው ሳሮን ከአጓሯ ጋር በመሆን የህጻናት የስዕል ትምህርት ክፍለ ጊዜዎችንም ታዘጋጃለች።
በራሴ ነው የምሰራው፣ ፍሪላንስ አደርጋለሁ። እንደዚህ የግድግዳ ስዕሎች ካንቫስ ላይ ኮሚሽን ስራዎች ሰራለሁ፣ የራሴ ስራዎች ሰራለሁ። ከዛ ባለፈ ደግሞ እንትን ጆንያ ስቱዲዮ የሚል ስቱዲዮ እንትን አቋቁመናል ከፓርትነሪ ጋር። ፓርትነሪ ያለች አብራኝ የምትሰራው ከእሷ ጋር የአርት ክላስ ለህጻናት እንሰጣለን። እዛ ስቱዲዮ የአርት በቶች እናዘጋጃለን።
አድማጮቻችንና ተመልካቾቻችን ለጀመርነው መሰናዶ ተመልሰን በነገ ዕለት እንመለሳለን። ሀብታሙ ስዩም ሳስተናግዳችሁ አምሽቻለሁ። ዛሬ ስታቀናብርልን ያመሸችው ብርሃን ኃይሉ ነበረች። ከመላ ባልደረቦቼ ጋር በዚሁ እሰናበታችኋለሁ። መልካም ምሽት ይሁንላችሁ።